ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ህዳር 28 2015 ዓ.ም ዝግጅታችን ጀመረ። ኪረሙና አንገር ጉቴ ወረዳዎች በተፈጸሙ ጥቃቶች ብዙ ሰዎች መገደላቸውና በሺዎች የሚቆጠሩ መፈናቀላቸው ተገለጸ። የአብይ ርዕስ ዘገባችን ነው። በአክሱምና አድዋ ከተሞች ከጥቂት ቀናት በኋላ የስልክ አገልግሎት እንደሚጀመር ተገልጿል።
ከጓደኞቼ ጋር አንዳንድ ቤተሰብ አግኝቻለሁ። ቅርብ ቤተሰቦቼ ግን መቀሌ ስለሆኑ እኛቸውም ኔትወርክ ስለሌለ ማለት ነው።
አንድ ስልክ ተደወለ። ያን የተደወለ ስልክ አነሳሁት። እንደ አጋጣሚ የወላጅ አባቴ ድምፅ ነው የሰማሁት እና በሰማሁበት ሰዓት እጅግ በጣም የተለየ ስሜትና ደስታን የፈጠረልኝ።
በአክሱምና አድዋ ከሚኖሩ ቤተሰቦቻቸው ጓደኞቻቸው ጋር ከተገናኙ ሰዎች መካከል ጥቂቶቹን የሰማችሁት። የዚህ ዜና ዝርዝር ከዜናው በኋላ ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማም አብረውን ያመሻሉ። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ ወደ ሰዓቱ የዓለም ዋና ዋና ዜና እንለፍ።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በትናንትናው ዕለት በኒጀር ድንበር አቅራቢያ በሚገኝ የገበያ ስፍራ 4 ፖሊሶችን ጨምሮ 6 ሰዎች ተኩሶ የገደሉትን ሰዎች አሳዶ ለመያዝ አደን መጀመሯን ናይጄሪያ አስታውቃለች። የሶኮቶ ግዛት ፖሊስ አዛዥ ቃል አቀባይ ሳንሲ አቡበከር በሰጡት መግለጫ ከያር ቡሉቱ ተብላ ከምትጠራው የገበያ ስፍራ ወጣ ብሎ በሚገኝ ቦታ በሞተር ብስክሌት ላይ የነበሩ ታጣቂዎች በአካባቢው ጥበቃ ላይ የነበሩ የፖሊስ ተሽከርካሪዎች ላይ ተኩስ በመክፈት ጥቃት ሰንዝረዋል። ቲሞቲ ኦቢዩዙ ከአቡጃ ናይጄሪያ የላከውን ዘገባ ደረጀ ደስታ ያቀርበዋል።
የሶኮቶ ግዛት ፖሊስ አዛዥ ቃል አቀባይ ሳንሲ አቡበከር በሰጡት መግለጫ ከያር ቡሉቱ ተብላ በምትጠራ የገበያ ስፍራ ወጣ ብሎ በሚገኝ ቦታ በሞተር ብስክሌት ላይ የነበሩት ታጣቂዎች በአካባቢው ጥበቃ ላይ የነበሩ የፖሊስ ተሽከርካሪዎች ላይ ተኩስ በመክፈት ጥቃት የሰነዘሩት ትናንት ማክሰኞ እንደነበር አስታውቀዋል። በጥቃቱ 4 ፖሊሶችና 2 ነጋዴዎች ተገድለዋል። ፖሊስ ምርመራ ለማድረግ ወደ ስፍራው ማምራቱን ቃል አቀባዩ አቡበከር ዛሬ ረቡዕ ለቪኦኤ ተናግረዋል።
አንተን እያናገርኩ ባለሁበት በአሁኑ ሰዓት ወደዚያ እያመራን ነው። አደጋውን አስመልክቶ ቦታው ላይ ተገኝተን የተፈጸመውን ለመመልከት እየተንቀሳቀስን ነው።
አቡበከር ለአጃንስ ፍራንስ ፕሬስ ኤኤፍፒ በሰጡት መግለጫ ጥቃቱ ምናልባት ባለፈው ሳምንት የፖሊስ ኃይሎች በአቅራቢያው በሚገኝ ወረዳ የሚገኙ ሽፍቶችን በመግደላቸው በሰላማዊ ሰዎች ላይ የተወሰደ የበቀል እርምጃ ሊሆን ይችላል ብለዋል። ናይጄሪያ ሰዎችን አግተው ገንዘብ የሚጠይቁ የወሮበላ ቡድን ታጣቂዎች ተከታታይ የተኩስ ጥቃቶችን ስታስተናግድ መቆየቷ ተመልክቷል። ባለስልጣናትም በአገሪቱ ሰሜን ምዕራብ የሚታየውን ይህን ችግር በቁጥጥር ስር ለማዋል እየታገሉ መሆኑን ተነግረዋል። የድንበር የለሹ የሐኪሞች ቡድን በቅርቡ ጥቃቱ በአካባቢው እየተባባሰ መሆኑን አስጠንቅቆ የእርሻ ስራዎችን በማስተጓጎል የምግብ ደህንነት ስጋት ቀውሶችን እያስከተለ መሆኑን መግለጹ ተዘግበዋል።
ከዛው ከናይጄሪያ ሳንወጣ አስመስሎ የሚሰራ ገንዘብንና ከጠለፋ በኋላ የሚጠየቀውን የቤዛ ክፍያ ለማስቆም ነው በሚል ናይጄሪያ በየሳምንቱ ከባንክ በሚወጣ ጥሬ ገንዘብ ላይ የመጠን እገዳ ጥላለች። የአገሪቱ ማዕከላዊ ባንክ ትናንት እንዳስታወቀው ግለሰቦች በሳምንት ከባንክ ማውጣት የሚችሉት ገንዘብ መጠን 1000 ናያራ ወይም 225 ዶላር ብቻ ነው። ከአዲሱ ደንብ በፊት በቀን እስከ 1.5 ሚሊዮን ናያራ ወይም 3375 ዶላር ማውጣት ይቻል ነበር። የንግድ ድርጅቶች በአዲሱ ደንብ መሰረት በሳምንት 5000 ናያራ ማውጣት ይችላሉ። ከዚህ በፊት በቀን እስከ 3 ሚሊዮን ማውጣት ይችሉ ነበር። ከባንክ ስርዓት ውጪ ያለው የገንዘብ መጠን አሳሳቢ እንደሆነና ገንዘብ አስመስሎ ማተም እየተባባሰ እንደሆነ እንዲሁም ለጠላፊዎች የሚከፈለው የገንዘብ መጠን አሳሳቢ የሆነ መምጣቱን ማዕከላዊ ባንኩ ከዚህ ቀደም ሲገልጽ ቆይቷል። አዲሱ የማዕከላዊ ባንክ ፖሊሲ በሚቀጥለው የካቲት በሚደረገው ፕሬዝዳንታዊ ምርጫ ፖለቲከኞች ድምጽን በገንዘብ ከመግዛትና ምርጫውን በገንዘብ ኃይል ከማከናወን እንዲታቀቡ ለማድረግ የወጣ ነው ሲሉ የፖለቲካ ተንታኞች በበኩላቸው ተናግረዋል። የካቶሊኩ ርዕሰ ሊቃነ ጳጳሳት ፍራንሲስ በዩክሬን እየተካሄደ ያለውን ሁኔታ በሁለተኛው ዓለም ጦርነት ወቅት ከተፈጸመውና 2 ሚሊዮን አይሁዶች ከተገደሉበት የናዚ ዘመቻ ጋር አመሳስለውታል። ከፖላንድ ለመጡ መንፈሳዊ ተጓዦች ንግግር ያደረጉት ሊቀ ጳጳስ ፍራንሲስ ዘመቻ ሬንሃርድ ተብሎ የሚጠራውንና በጀርመን ተይዛ በነበረችው ፖላንድና የተወሰነ የዩክሬን ክፍል ውስጥ የተፈጸመውን ጭፍጨፋ አስታውሰዋል። ታሪክ ራሱን ይደግማል፣ በዩክሬን እየሆነ ያለውን እያየን ነው ብለዋል ጳጳሱ በንባብ እያቀረቡ የነበሩትን ንግግር አቋርጠው። በዘመቻ ሬንሃርድ ከእንደ አውሮፓን አቆጣጠር 1941 እስከ 1943 ባለው ጊዜ ውስጥ ጀርመኖቹ 3 የግድያ ማዕከላት እንዳቋቋሙ የዩናይትድ ስቴትስ ሆሎኮስት ሚውዚየም ድረገጽ ይገልጻል። ሩሲያ በዩክሬን እያደረገች ያለውን እንቅስቃሴ ልዩ ወታደራዊ ዘመቻ ብላ ስትጠራው ይህም አገሪቱን ከናዚ ለማጽዳት ነው ብላለች። ዩክሬንን አጋሮቿ ደግሞ የሩሲያ ተግባር የምዕራቡ አጋር ከሆነችው አገር ላይ ግዛት ለመንጠቅ ነው ይላሉ። የሩሲያ ወረራ ከተጀመረ አንስቶ ጳጳስ ፍራንሲስ ድርጊቱን ሲኮንኑ ሰንብተዋል። ባለፈው ወር ባደረጉት አንድ ንግግር ላይ በዩክሬን ያለውን ሁኔታ ዘግናኝ የዘር ማጥፋት ብለው ከጠሩትና እንደ አውሮፓውያን አቆጣጠር በ1930ዎቹ የወቅቱ የሶቪየት ህብረት መሪ ጆሴፍ ስታሊን አገሪቱን በረሃብ ከቀጣበት ወቅት ጋር አመሳስለውታል። ጳጳሱ ግጭቱን ቫቲካን እንድትሸመግል በተደጋጋሚ ጥያቄ ቢያቀርቡም በሩሲያ ላይ ያላቸው ብርቱ ነቀፌታ ግን አሸማጋይ የመሆናቸውን እድል አጥብቦታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በሺህ የሚቆጠሩ ፖሊሶች በመላ ጀርመን አሰሳ አድርገው በትጥቅ ኃይል መፈንቅለ መንግሥት ሊያደርጉ አቅደው ነበር ያሏቸውን 25 ቀኝ አክራሪዎችን ይዘው አስረዋል። አቃቤ ሕግ እንዳለው 3000 የሚሆኑ ፖሊሶች በ11 ግዛቶች ባደረጉት አሰሳ ራይህ ሲቲዝን የተሰኘው የአክራሪዎች እንቅስቃሴ አባላትን በቁጥጥር ሥር አውለዋል። የንቅናቄው አባላት ጀርመን ከሁለተኛው የዓለም ጦርነት ወዲህ የምትመራበትን ሕገ መንግሥት በማጣጣል መንግሥትን ለመገርሰስ ጥሪ ሲያደርጉ ቆይተዋል ተብሏል። የጀርመኑ የፍትህ ሚኒስቴር ማርኮ በሽመን ዘመቻውን የጸረ ሽብር ዘመቻ ሲሉ ገልጸውታል። ተጠርጣሪዎቹ በመንግሥት ተቋማት ላይ ጥቃት ሳይቅዱ አልቀሩም ሲሉ አክለዋል። ንቅናቄው ደም አፋሳሽ የመፈንቅለ መንግሥት ሐሳቦች የሚያማልለውና በሴራ ወሬዎች የተጠመደ ነው ሲሉ የጀርመን ከፍተኛ ኃላፊዎች ይናገራሉ። አቃቤ ሕግ እንደሚለው 22 የጀርመን ዜጎች በሽብር ድርጅት አባልነት ተጠርጥረው ሲያዙ የሩሲያ ዜግነት ያለውን ግለሰብ ጨምሮ 3 ሌሎች ደግሞ የሽብር ድርጅትን በመደገፍ ተጠርጥረው ታስረዋል። ሌሎች 27 ሰዎች ደግሞ በምርመራ ላይ እንደሆኑ የአሶሴትድ ፕሬስ ዘገባ አመልክቷል። በኒውዮርክ የሚገኝ ፍርድ ቤት የቀድሞው ፕሬዝደንት ዶናልድ ትራምፕ ድርጅት በታክስ ማጭበርበር በቀረበበት ክስ ጥፋተኛ ነው ሲል ትናንት በይኗል። የድርጅቱ ከፍተኛ ኃላፊዎች ለአፓርትመንትና ቅንጡ መኪና ለመሰሉ ጥቅማጥቅሞች የገቢ ግብር ባለመክፈላቸው ነው ተብሏል። ምርመራው ለ3 ዓመታት ሲከናወን ነበር። ድርጅቱ 1.6 ሚሊዮን ዶላር መቀጫ እንደሚጠብቀው ታውቋል። የትራምፕ ድርጅቶች የረጅም ጊዜ የገንዘብ ኃላፊ የነበሩት አለን ዋይስልበርግ ለ15 ዓመታት የተካሄደውን የታክስ ማጭበርበር በተመለከተ በፍርድ ሂደት ወቅት ምስክርነታቸውን የሰጡት የ5 ወራት እስር ብቻ ቃል ተገብቶላቸው ነው ተብሏል። የትራምፕ ድርጅቶች የተለያዩ የታክስ ማጭበርበር ክሶች ቢኖሩባቸውም የትናንቱ የጥፋተኝነት ውሳኔ የመጀመሪያው እንደሆነ ታውቋል። በዩናይትድ ስቴትስ ለሕግ መወሰኛ ምክር ቤት መቀመጫ ትናንት ማክሰኞ በጆርጂያ በተካሄደው የማጠናከሪያ ምርጫ የዲሞክራቲክ ፓርቲ ወኪሉ ራፋኤል ዎርኖክ በድጋሚ ተመርጠው አሸንፈዋል። በዚህም የዲሞክራቲክ ፓርቲው የሕግ መወሰኛ ምክር ቤቱን 51-49 በሆነ የመቀመጫ ልዩነት መቆጣጠር ችሏል። ባለፈው ወር በተደረገው የተወካዮች ምክር ቤት ምርጫ የሪፐብሊካን ፓርቲው የተወካዮች ምክር ቤቱን መቆጣጠሩን አረጋግጧል። በመሆኑም ለሁለት የተከፈለ መንግሥት ይሆናል ተብሏል። በዋርኖክና በሪፐብሊካን ወኪሉ ሄርሸር ዎከር መካከል የተደረገው ምርጫ ከፍተኛ ፉክክር የታየበትና ከዚህ በፊት ያልታየ የመራጮች ቁጥር መጠን የተመዘገበበት ነው ተብሏል። በጆርጂያ የሪፐብሊካን ፓርቲው ሽንፈት በቀድሞው ፕሬዝደንት ዶናልድ ትራምፕ አምሳያ የቀረቡት እጩዎች በየግዛቱ የገጠማቸውን ፈተና የሚያሳይና ትራምፕ ለሶስተኛ ጊዜ ለምርጫ ለመወዳደር የሚያደርጉት ጥረት ላይ ውሃ የቸለሰ ነው ተብሏል። ታይም መጽሔት የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪን የ2022 የዓመቱ ሰው ሲል ዛሬ ሰይሟል። ዩክሬናውያንን በማነሳሳትና በሩሲያ የተፈጸመውን አፍራሽ ወረራ በመቋቋም ላሳዩት ጀግንነት ዓለም ስላደነቃቸው ነው ሲል መጽሔቱ የተመረጡበትን ምክንያት ማስታወቁን ሮይተርስ ዘግቧል። ሩሲያ የዩክሬን መዲና ኪቭ ላይ የቦምብ ዝናብ ስታወርድ ከተማዋን ሳይለቁ ህዝቡን አስተባብረዋል። እንዲሁም ከመዲናዋ መልእክቶችን ለህዝባቸው አሰራይተዋል። በተጨማሪም በጦርነት ወደ ወደሙት የአገሪቱ ክፍሎች ጉዞ አድርገዋል ሲል መጽሔቱ ዜሌንስኪን የመረጠበትን ምክንያት ዘርዝሯል። ዜሌንስኪ የጦርነት ወቅት መሪ መሆናቸውን ያሳዩት ጀግንነት ወደ ሌላ ሰው እንደሚተላለፍ በተግባር በማሳየት ነው ብሏል መጽሔቱ። ይህም የትም ሳይሸሹ በዩክሬን ባሉ የፖለቲካ መሪዎች ላይ ጀግንነት እንዲፈጠር አድርገዋል ሲል መጽሔቱ አክሏል። ባለፈው የፈረንጆች ዓመት የ2021 የዓመት ሰው የነበሩት ዘንድሮ ትዊተርን የጠቀለሉት የተስላ ኤሌክትሪክ መኪና ባለቤት ኢላን መስክ ነበሩ። ኩባንያቸው በዓለም እጅግ ተቀባይነት ያገኘ መኪና አምራች ነው ተብሏል። ታይም መጽሔት የዓመቱ ሰው የሚለውን ስያሜ መስጠት የጀመረው ከእንደ አውሮፓውያን አቆጣጠር 1927 ዓ.ም ጀምሮ ነው። መጽሔቱ በእንደ አውሮፓውያን አቆጣጠር ጥር 6 ቀን 1936 ዓ.ም የኢትዮጵያውን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የዓመቱ ሰው ሲል መሰየሙ ይታወሳል። አድማጮች፣ በመጨረሻም ዜና አረፍት። ቄስ በሊና ሳርካ ከዚህ ዓለም በሞት ተለዩ። ትናንት ምሽት ላይ ሕይወታቸው ያለፈው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን አገልጋይ የነበሩት ቄስ በሊና ሳርካ በኢትዮጵያና ከኢትዮጵያ ውጭ የተዘዋወሩ የወንጌል አገልግሎት በመስጠት ይታወቁ ነበር። ፀሐይ ዳምጠው የቄስ በሊናን ቤተሰቦች አነጋግራ አጠር ያለ ዘገባ ይዛለች።
ቄስ በሊና ሰርካ በመላው ዓለም እየተዘዋወሩ ለኢትዮጵያውያን ሃይማኖታዊ ትምህርት ከማስተማራቸው በተጨማሪ የኢትዮጵያ ከፍታ ዘመን የሚል መንፈሳዊ መጽሐፍ አሳትመዋል። በምዕራብ ወለጋ ቦጂ ድርመጂ ልዩ ቦታ አሙማሄና በሚባል አካባቢ በ1933 ዓ.ም ከአባታቸው አቶ ሰርካ ዳኖና ከእናታቸው ወይዘሮ ጀበኔ ሎኮ የተወለዱት ቄስ በሊና ሰርካ በሕይወት በነበሩበት ዘመናቸው ሁሉ የእምነቱን ተከታዮች በመንፈሳዊ ትምህርት ያገለገሉ የሃይማኖት አባት መሆናቸውን ልጃቸው አቶ ሳምሶን በሊና ተናግረዋል።
በብዙ ጊዜ ለሰዎች አሳቢና ከራሱ ይልቅ የራሱን ጥቅም ከማስቀደም ይልቅ ለሰዎች ቅድሚያ በመስጠት ዝቅ ብሎ ሰዎችን በማገልገል ባሌ በመሆን ነው የሚያገለግለው የነበረው።
ቄስ በሊና በወንጌል አገልግሎት ዓለምን ዞረዋል ያሉት አቶ ሳምሶን ህብረተሰቡ ዘንድ ተወዳጅ እንደነበሩም ተናግረዋል።
በተለይ ግን ደግሞ በፍቅርና ዝቅ ብሎ ሰዎችን በማገልገል የግል ጥቅምን ባለማሳደድ፣ ነገር ግን የሰዎችን ህይወት ለመለወጥ የራሱን ህይወት ዋጋ እየከፈለ የሚያገለግል ሰው ነው የነበረው። ሀገር ውስጥ አገልግሏል። በውጭ ሀገር ደግሞ በአውሮፓ፣ በአሜሪካ፣ አንዳንድ አፍሪካ ሀገሮች እና በእስያ አንዳንድ ሀገሮች አገልግሏል፣ አውስትራሊያን ጨምሮ።
በተለይም ከዓመታት በፊት ያሳተሙት የኢትዮጵያ ከፍታ ዘመን መጽሐፍ በህዝቡ ዘንድ ትልቅ ትኩረት ያገኘ ነው ሲሉ አክለዋል።
የኢትዮጵያ ከፍታ ዘመን በ30 ዓመት ጊዜ ውስጥ እንደ ሰው ዝግጅት ሁኔታ ሊያጥርም ሊረዝምም የሚችል ነገር ግን ሀገሪቱ ባላት ሪሶርስ ወይም ደግሞ ምጣኔ ሀብት እንደምታድግ፣ ሰዎቿም እንደሚለወጡ፣ ያላት ሪሶርስ እንደምትጠቀምና ወደ እድገት እንደምትገባ ነው በጠቅላላ በአጠቃላይ የተቀመጠው ማለት።
ቄስ በሊና የሶስት ሴትና ሶስት ወንዶች ልጆች አባትና ባለትዳር ሲሆኑ ባደረባቸው ህመም በተወለዱ በ82 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቄስ በሊና ሰርካ የቀብር ስነ ስርዓት የፊታችን ሰኞ ታህሳስ 2 2015 በአዲስ አበባ እንደምፈጸም ከቤተሰብ የተገኘ መረጃ ያስረዳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ በዚሁ የምሽቱን ዜና እናጠቃልላለን። ከቀሪ ፕሮግራሞች ጋር አብራችሁ ቆዩ። መልካም ምሽት።
እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ ህዳር 28 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባ እንለፍ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙና አንገርጉቴ ወረዳዎች ውስጥ ከህዳር 9 ጀምሮ እየተፈጸሙ ነው በተባሉ ጥቃቶች ቁጥሩ የበዛ ሰው መገደሉንና በሺዎች የሚቆጠሩ መፈናቀላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በህይወትና በአካል ላይ ስለደረሰው ጉዳት መጠን የተረጋገጡ ቁጥሮችን ግን ማግኘት አልተቻለም። የአማራ ብሔር ተወላጅ የሆኑ አስተያየት ሰጪዎች ለጥቃቶቹ የኦሮሚያ ልዩ ኃይልንና ኦነግ ሸኔ ያሉትን ታጣቂ ቡድን ተጠያቂ ሲያደርጉ፣ የኦሮሞ ብሔር ተወላጆች በበኩላቸው ጽንፈኛና ፋኖ የሚሏቸውን ታጣቂዎች እየወነጀሉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በዞኑ ያለው ሁኔታ እንዳሳሰበውና መረጃ በማሰባሰብ ላይ መሆኑን ለአሜሪካ ድምጽ ገልጿል። የተለያዩ የፖለቲካ ፓርቲዎችም መንግስት ጥቃቶቹን እንዲያስቆምና የሰላማዊ ሰዎችን ደህንነት እንዲጠብቅ እየጠየቁ ነው። ከፌዴራል መንግስቱ እስካሁን የተባለ ነገር የለም። የአሜሪካ ድምጽም በርካታ ሙከራዎችን አድርጎ አልተሳካም። ገልሞ ዳዊትና አስቴር ምስጋናው ያጠናቀሩትን ዘገባ ሀብታሙ ስዩም ያቀርበዋል።
ከፌዴራሉም ሆነ ከኦሮሚያ ክልላዊ መንግስት እስካሁን ምንም ቃል ባይሰማም ከምዕራብ ኦሮሚያ ዞኖች አንዱ በሆነው ምስራቅ ወለጋ በኪረሙና አንገርጉቴ ወረዳዎች ጥቃቶች መባባሳቸውና ቁጥራቸው የበዛ ሰላማዊ ሰዎች መገደላቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። በሁለቱ ወረዳዎች ውስጥ ከህዳር 9 ጀምሮ እስከ ዛሬ ድረስ ጥቃቶች መቀጠላቸውንና በሺዎች የሚቆጠሩ ሰዎች መፈናቀላቸውን ነዋሪዎች ተናግረዋል። የአማራ ብሔር ተወላጅ የሆኑ የወረዳዎቹ ነዋሪዎች ጥቃቱን እየፈጸሙ ያሉት የኦሮሚያ ክልል ልዩ ኃይሎችና እነርሱ ኦነግ ሸኔ የሚሏቸው የኦሮሞ ነጻነት ጦር መሆናቸውን የሚናገሩ ታጣቂዎች እንደሆኑ ሲገልጹ፣ የኦሮሞ ብሔር ተወላጅ ነዋሪዎች ደግሞ ለጥቃቱ የአማራ ጽንፈኛ ወይንም ፋኖ የሚሏቸውን ታጣቂዎች ተጠያቂ አድርጋሉ። ስማቸው እንዲገለጽ ያልፈለጉ የኪረሙ ወረዳ ነዋሪ መሆናቸውን የገለጹ የአማራ ብሔር ተወላጅ ህዳር 9 ግጭቱ ተነሳበት ያሉትን ምክንያትና ከዚያ በኋላም የአማራ ተወላጆች ጥቃት እየተፈጸመባቸው እንደሆነ ይናገራሉ።
ህዳር 9 አካባቢ ነው ግርግር ተነሳ። ያ ግርግር ደግሞ የተፈጠረው ልዩ ኃይሉ ሸኔሸኔውን ፈታና ከዛ ካሰሯቸው ማለት ነው። ያው ህግ አለ ብሎ ማህበረሰቡም የህግ ከለላ አገኝም ብሎ በሰላም እየኖረ ባለበት ሰዓት አማራውን ወደ ለቀምት እንወስዳለን የሚል ነገር ይመጣ። እዛ ለቀምት ደግሞ ባለፈው ሸኔ ተቆጣጠሩት ስለነበረ ወንጀለኛ ነው ካላቸው ወረዳው ላይ ይታሰሩ፣ በዛ መልኩ ፍርዳቸውን ያገኛል። አሁን የምትወስዳቸው ግን ልታሳርጉ ነው። እዛ ላይ እንግዲህ አይ ልጆቻችን አትወስዱም የሚል ችግር የተፈጠረው መጀመሪያ በዛ ነው። ከዛ በኋላ እንግዲህ ያግርግር እንደተነሳ ህዳር 11 ላይ ነው ሰውን እየሮጠ ከከተማ ያ ነገር ሲፈጠር፣ ያው የሚሸሸው ሸሸ። ሲሸሽ ልዩ ኃይሉ ቀጥታ ይሄ መንግስት አለ ብሎ ልዩ ኃይል አለ ብሎ የተዘናጋውን ሰው ሰብስበው ሸኔ እንዳይገላችሁ ነው ብለው ነው ካምፕ አስገብተው አስቀመጧቸው። እንደገና ህዳር 21 ሀሮ ላይ ያ ልዩ ኃይል መጥቶ ጦር ከፈተ። ሀሮ ላይ መጡና ዙሪያውን ከበው 9 ስናይፐር ወደ 3 ዲሽቃ ምናምን ተጠምዶ ድንገት መጡባቸው። ያ ጦርነት ተከፈተ። ሰውም ራሱን የመከላከል አልሞት ላይ ተጋዳይ የራሱን ስራ ሰራ። ሶስት ነገር ሲገጥማቸው ከዛ ተመለሱና ስንካምፕ ያስገቡትን ረሸኑ።
ስማቸው እንዲጠቀስ ያልፈለጉ የኪረሙ ወረዳ ነዋሪ የሆኑ የኦሮሞ ብሔር ተወላጅ በበኩላቸው ጥቃት እየፈጸሙ ያሉት በወረዳው ነዋሪ የነበሩና የተደራጁ የአማራ ጽንፈኛ ያሏቸው ታጣቂዎችና ከአጎራባች የአማራ ክልል ቡሬ ወረዳ ተሻግረው የመጡ እንደሆነ ገልጸው ታጣቂዎቹ በነዋሪዎች ላይ ብቻ ሳይሆን በኦሮሚያ ክልል ሕግ አስከባሪዎች ላይም ጥቃት ፈጽመዋል ሲሉ ይከሳሉ። በዚህም የኦሮሞ ብሔር ተወላጅ የሆኑ ሰላማዊ ሰዎች መገደላቸውን ይናገራሉ።
ጋፈ ቡልቲ ሰገሊ ከንቀቤ አመ ጉያ ሀራት ኩኖ ወራኒ ከናበት ንቀቡ ወራኒ አነ ኪረሙረት ሎባ መጅራ ህዝቢን ቡቃ ጅራ በቀውም ጅሩሱም ከሞቱም
ህዳር 9 የጀመረው በኪረሙ ወረዳ ላይ የተከፈተው ጦርነት እንደቀጠለ ነው። ነዋሪዎች እየተፈናቀሉ ነው። የመንግስት የጸጥታ ኃይሎችም በአማራ ጽንፈኞች እየተገደሉ ነው። ተማሪ፣ አስተማሪ፣ ትልቅ እንዲሁም ታናናሾች እያለቁ ናቸው። አሁን እኔ ራሴ ወደ ጊዳ ለመድረስ ልጅና ከብቶቼን ይዤ በማላውቀው መንገድ እየተንገላታሁ ነው። ትናንት አርሶ አደሮችና የመንግስት ሰራተኞችን ጨምሮ የ16 ሰው አስክሬን ቀብረናል። ወጣት፣ ሴት፣ አዛውንት አይባልም፣ ሁሉም ነው እየተገደለ ያለው። ግድያው እስከ ትላንት ቀጥሏል። የመንግስት የጸጥታ ኃይል አልቻላቸውም። ለምሳሌ ትናንት ከሁለት ሰዓት እስከ ምሽቱ 12 ሰዓት ሲታኮሱ ነበር። ነዋሪዎች አሁን ቤትና ንብረታቸውን ጥለው በመሸሽ ላይ ናቸው። አንዳንዱ ወደ ጊዳ፣ ሌላው ሊሙ እየሸሸ ነው። ልጆች በውሃ እጦት፣ በጥይት የተመቱት በሕክምና እጦት እየሞቱ ነው። እኔ ከአምስት ልጆቼ ጋር በመንገድ ላይ ነን። እናቴና አክስቴ መንገድ መሄድ ስለማይችሉ ቤት ተተናቸው ወጣን።
የአማራ ብሔር ተወላጅ ሆኑት የኪረሙ ኗሪ አስተያየት ሰጪ በበኩላቸው ከአማራ ክልል የመጡ ታጣቂዎች አሉ መባሉን ያስተባብላሉ። ይልቁንም በተደጋጋሚ በአማራ ላይ ሸኔ ባሉት ታጣቂዎች የሚፈጸመውን ጥቃት የአካባቢው ነዋሪ ሆኑ የአማራ ተወላጆች ከቅርብ ጊዜ ወዲህ ተደራጅተው ሲከላከሉ መቆየታቸውን ጠቁመው ሌላ ኃይል በአካባቢው የለም ብለዋል።
ድሮ ሸኔ የሚባለው ጋር ነበር ማህበረሰብ፣ አሁን ደግሞ የመንግስት አካል ሲሆን ነገሩ ከበደ። መንግስት ጋር ታግለህ እንዴት ነው ገበሬ አርሶ አደም እንዴት አድርገህ ነው የሚሆነት? ከአማራ ክልል የመጣ የለም፣ አንድም የለም። ራሱ ማህበረሰቡ ግን በፊት ያው በጅምላ ነው ህዝቡ 800 900 150 300 ይታረዳል ማለት መንግስት አለ ብሎ ይሄ አማራው ምንም ሳይታጠቅ ምንም ሳይዘጋጅ ሲመጡ መታረድ ብቻ ነው። ያው ከመጮሁን የለም። አሁን ላይ ግን ያ ነገር የለም። ሰው ካሁን በኋላ እርድ ይበቃል። ስንሞት ዝም ብለን አንሞትም። ዝም ብለን መሞት የለብንም። ቢያንስ አልሞት ላይ ተጋዳይ እኛ የሚገለልን አካል ለመግደል ዝግጁ ነን ብሎ ተዘጋጅቶ ነው ያለው። አሁን የሚጠብቃቸው ባለው አቅም ማንም ቁሞ ላለመታረድ እየለፋ ነው። ግን ቢሆንም ነገሩ አሁን ማህበረሰቡ የዛኔ አይነት መከላከል ሲያመጣ ፋኖ መጣ ከቡሬ ወለጋ ተሳፍሮ ፋኖ ገብቶ ኦሮሞን እየጨፈጨፈ እንደሆነ ነው የሚያወራው። ራሳቸውን ተከላክለው እነሱ ሊገሉ መጥተው ሲሞቱ ፋኖ ገደላቸው ይላሉ። እኛ አሁን ያበዛ ያለው ማህበረሰብ ፖለቲካ የሚገባ አይደለም። አርሶ የሚበላ ነው፣ ኑሮ የሚያቸንፍ ነው። ከዚህ በላይ ሌላ ነገር ያመጣው ፖለቲካዊ ጦስ የለው ምን የለው። እንግዲህ የማህበረሰብ አሁን እየሞተ ያለው ነው።
የኪረሙ ወረዳ ነዋሪ የሆኑ ሌላ ስማቸውን መግለጽ ያልፈለጉ የኦሮሞ ብሔር ተወላጅ በወረዳው ጥቃት መሰንዘር ከጀመረ ከሁለት ዓመት በላይ መሆኑን ገልጸው ሁሉም የወረዳው ገጠር ቀበሌ ነዋሪዎች ተፈናቅለው በወረዳው ከተማ ተጠልለው እንዳሉ ባለፈው ሐሙስም በተፈጸመ ጥቃት ብዙ ሰው መገደሉን ተናግረዋል።
ወሪ በላጌ ዜኩን አኒሳን ፋኒ ከዳንዲ ወደተ ዲማ ከጀረሙ ቶኮ ኮቲቸ ከጀረሙ በከሳና ሞራ ለእንጂ ስልማን ቀቡ ጀደሜ አሚን አካሲ ቱሬ
ጥቃቱን ያደረሱት ሰዎች የመጡት ወደ ሴ ድማ ከሚባል ቦታ ነው። በፊትም በዚህ አካባቢ የስልጠና ቦታ አላቸው ተብሎ ይነገር ነበር። ሌላ ደግሞ ከምስራቅ በኩል አሮ ከሚባል ቦታ የመጡ አሉ። በዚህ ሐሙስ በተፈጸመ ጥቃት የሞቱ ሰዎች ብዙ ናቸው። እኔ 16 የሚሆኑ ሰዎችን አውቃለሁ። ለምሳሌ ዳምጠው ከፋሌ የወረዳ አቃቤ ሕግ ነው። ዶሳ ተገኝ የእርሻ ጽፈት ቤት ሰራተኛ ነው። ከበደ ኃይሌ የክረሙ ወረዳ የፋይናንስ ጽፈት ቤት ሰራተኛ፣ ታሪኩ የወረዳ የትራንስፖርት ቤት ቢሮ ሰራተኛ፣ ቡል የሚባል መኪና ላይ በረዳትነት የሚሰራ፣ ጋድሳ በቀለ የሚባል የአራት ዓመት ልጅ፣ ኃይሉ ጎንፋ የሚባሉ የሰባ ዓመት አዛውንት፣ ደሳለው ጎንፋ ለጡረታ የደረሱ መምህር፣ ሌሎች የጸጥታ ኃይል ከዘረዘርኩ ብዙ ነው የሚሆነው። ይህ የሆነው ሐሙስ ነው።
በሌላ በኩል የአማራ ብሔር ተወላጅ የሆኑ ሌላ አስተያየት ሰጭም እንዲሁ ከገጠር ቀበሌዎች ተፈናቅለው ባህረው ከተማ ተጠልለው ከሚገኙ ሰዎች መካከል እህል ሊጭኑ የገቡ ሰዎች ባለፈው ማክሰኞ ህዳር 20 ተገድለዋል ይላሉ።
ህዝቡ ሀሮ የሚባል ከተማ ላይ ነበር የነበረው። ጭኖ በአህያ ጭኖ ቤተሰቡን ለማብላት ማለት ነው። እንግዲህ ቤተሰባቸው ራብ ላይ ናሉ። ስለዚህ እህል ሊጭኑ ግቡ ብሎ ራሱ አስገብቶ እዛው ላይ ከቦ ነው በቃ ህዝቡ የጨፈጨፉ ማለት ነው። ወደ 20 ሰው እንዳለ ጨረሰው። በቃ የተገደለ ሰውን ያለው ወንዶች ናቸው እና ሴቶች እህል ሊጭኑ እና ጓዝ ሊያመጡ የገቡ ሴቶች ማለት ነው። ከ13 እስከ 27 እስከ 30 አካባቢ ያሉ ሰዎች ኦሮሚያ ልዩ ኃይል ምንም ነገር ግቡ ብሎ ራሱ አስገብቶ የራቀውን ህዝብ ቢርበው እንኳ ያው ከሞት ድኖ ነበረ። የዳነውን ህዝብ አስገብቶ ግቡ ብሎ በቃ አጠቃላይ ጨረሰው።
አነርጉሴ በተባለ ሌላ የምስራቅ ወለጋ ዞንም ካለፈው ቅዳሜ ህዳር 24 ጀምሮ እየተፈጸሙ ነው ባሏቸው ጥቃቶች ሲቪሎች እየተገደሉ መሆናቸውን የወረዳው ነዋሪዎች ለቪኦኤ ገልጸዋል። የኦሮሞ ብሔር ተወላጅ የሆኑ የወረዳው ነዋሪ የጥቃቱ ፈጻሚ ፋኖ ያሏቸው ታጣቂዎች እንደሆኑ ይናገራሉ።
ከመረቲቃ በሬ ከለቱ እንዳሴ እንፈኒዱ ካሰበና ናኖ አንዶ ዴዲቾ ሄዳማ ቱልዱጋና ማዳሎ ዴደሙዳ
አንዶዴ ድቾ ከሚባል ቦታ መጥተው ቅዳሜ ጠዋት በከተማው ነዋሪዎች ላይ ተኩስ ከፈቱ። የተለያዩ መሳሪያዎች አሏቸው። ሲገቡ ነዋሪው ተወዛገበ። ውጭም ቤትም ውስጥ የነበረውንም ቤት ሰብረው እንደፈለጉ አደረጉ። በከተማው አካባቢ የነበሩ ሰዎች ጥቆማ ሲሰጡ ነበር። ሌሎች ግን አንዶዴ ድቾ ከሚባል የመጡ ፋኖች ናቸው። በፊትም ስልጠና ሲወስዱ ነበሩ። በዚህ ጥቃት በተለይ ከተለያዩ የአንገር ጉቴ ወረዳ የገጠር ቀበሌዎች በግጭት ምክንያት ተፈናቅለው ከተማ ውስጥ ተጠልለው የነበሩም ተገድለዋል።
በሌላ በኩል የአማራ ተወላጆች ሸኔ ብለው የሚጠሩትን የኦሮሞ ነጻነት ጦር ታጣቂዎችን ጨምረው ይወነጅላሉ። ዩናይትድ ስቴትስ ውስጥ የሚገኙት የኦሮሞ ነጻነት ጦር ቃል አቀባይ ኦዳ ተርቢ ስለ ጉዳዩ ተጠይቀው ምላሽ ሰጥተዋል።
ወራኒ ብልሱማ ኦሮሞ ነመነጋ ሰበቅ ከሚራ የወጡፈዩ ከንቱቅ እንቀቡ መተማራ
የኦሮሞ ነጻነት ሰራዊት በሰላማዊ ሰዎች ላይ ያደረሰው ምንም ጉዳት የለም። በአማራም ሆነ በሌሎች ህዝቦች ተወላጆች ላይ ጥቃት የምንፈጽምበት ምንም ምክንያት የለም። የፋኖ ታጣቂዎች ድንበር ተሻግለው በሰላማዊ ሰዎች ላይ ጥቃት ከፍተው ቤቶችንም አቃጥለዋል። ከዚያም በኋላ ይህ የፋኖ ኃይል በአካባቢው የሚንቀሳቀስ የኦሮሚያ ልዩ ኃይል ላይ ግድያ ፈጽመዋል። ከዚያ በኋላ የታያያለው የኦሮሚያ ልዩ ኃይል ከአራት ኪሎ ትዕዛዝ መጠበቅ ትቶ በራሱ በፋኖ ላይ እርምጃ መውሰድ ጀመረ። እኛም በፋኖ ላይ እርምጃ እየወሰድን ነን። እንደሚባለው ተቀናጅተው ነው የሚባል ነገር የለም። አሁን የኦሮሚያ ልዩ ኃይል የአምባገነን ስልጣን መጠበቅ ትቶ ከህዝብ ጎን ሆኖ በምስራቅ ወለጋ ሆሮ ጉድሩ ወለጋ መልካም ስራ ላይ ነው። ስለዚህ እነሱም ስራ ላይ ናቸው፣ እኛም ስራ ላይ ነን። ያው የፋኖ ኃይሎች ሁሉንም ኦሮሞ ሸኔ በማለት ጥቃት እየፈጸሙ ናቸው። ይህ የምስራቅ ወለጋ አስተዳደር ራሱ ለክልል ቴሌቪዥን በይፋ ተናግረዋል።
የአማራ ብሔር ተወላጅ የሆኑ ሌላ አስተያየት ሰጪ ደግሞ የኦሮሚያ ጸጥታ ኃይሎችና ሸኔ ሲሉ የጠሯቸው ታጣቂዎች ከኪረሙ ወረዳ በኋላ ከቅዳሜ ጀምሮ ባንገር ጉቴም በሰላማዊ ሰዎች ላይ ጥቃት ከፍተውብናል ካሉ በኋላ አሁን ላይ ከአካባቢያቸው ተፈናቅለው ጫካ እንደሚገኙ ተናግረዋል።
ወለጋ አንገር ጉትን የሚባል ቦታ እኛ አካባቢ ያው እየተመታ ነው ያለ ነው። በመንግስት ኃይል ነው እየተመታ ነው ያለ ነው። በልዩ ኃይል ኦሮሚያን ልቀቁ በሚል ነው። ቅዳሜ ዕለት ተኩሱ በጣም ውጊያ ላይ ነበር የዋል ነው። ያው እኛም ሞት ባይ ተጋዳይ ቤት ህፃን እንዳለ በጫካ ተበትኖ ነበር የሰነበተ። ፍራቻ ነበረ። ሀሮና ኪረሞ የሚባል ቦታ ውጊያ ሰንብተው ከዛ እኛ ላይ ደግሞ ጀመሩ። ያን የሚያደርጉትን ጥቃት ከጨረሱ በኋላ ለማጽዳት ነው መቼ የሚደረገው ነገር እኛ ጋር ጀመሩ። ቅዳሜ ዕለት ያው ማታ ገቡ። ማታ አንድ ጊዜ በጫካ ተበትነን አደር ጠዋት ወለል ሲል ተጀመረ። ያው ቢያንስ እኔ ሰውን ቁጥሩን ባላውቀውም ሬሳውም በጣም ሞተ። ብዙ ሬሳ ብዙ ንጹሃን ሞተ። ያው የመንግስት ኃይል ነው፣ በመኪና ነው፣ ድሽቃ ነው፣ ሰናይፐር ነው የሚተኮሰው። በጣም በቃ በጣም ያስፈራል። እንኳን ለሴትና ለህፃን በቃ ለሌላም ያስፈራል። እና እንደዚህ ነው የሚሉ ያው ጭፍጨፋው እንደቀጠለ ነው። ትናንትና ሙኬ ውጊያ ነው የዋሉት፣ ዛሬ ብቻ ነበረ ድብ ለዋለ። አሁን ማምሻቸውን ደግሞ ጉትን እንዳለ ብዙ መኪናም ገብቷል። ውኬም የሚባል ቦታ ነበረ፣ እሱንም ያው ሸኔዎች ገብተዋል። በብዛት እየጨፈሩ እየተኮሱ ነው የገቡት። እኛ ያለነው ጫካ ነው። አሁን የሚገርምህ ነገር ስልኬ የሰራልህ የሆነች ተራራ አለች፣ ወንዝ ላይ ነው የምንውለው ተደብቀን። ተራራ ላይ እንወጣለን ለሊት ሲመሽ ማለት ነው። እነሱ ይሸከፋሉ። በዛ ነው ስልኩ ይሰራለት። ይህን የመሰለ አስጠቃቂ ግድያ እየተፈጸመብን የመንግስት አካል የማይደርስልን መሆኑ ነው። ቢያንስ እንኳን እኮ እኛ ያለው ያውጣንና አማራ ክልል ሰጠልን ቢያንስ እየተረዳንም ቢሆን እንኑር ነው በቃ ማለት። ወይም እየተረዳን ወይም ቀን ስራ ሰርተን እንኑር። ምን አለ ከክልሉ እንኳን አውጥቶን ብንወጣ መንገድ ቢያስከፍትልን ነው የምንለው። ዞሮ እኛ አማራጭ ስለሌለ ምንም ማለት አንችል።
በኪረሙና አንገርጉቴ ወረዳዎች እየተፈጸሙ ነው በተባሉ ጥቃቶች የሞቱና የተጎዱ እንዲሁም የተፈናቀሉ ሰዎችን ትክክለኛ ቁጥር ማወቅ አልተቻለም። የአሜሪካ ድምፅ ስለ ጥቃቶቹና እያስከተሉ ስላሉት ጉዳት ከገለልተኛ ወገን ማጣራት አልቻለም። ይሁን እንጂ በኪረሙና አንገርጉቴ ወረዳዎች ያለውን የጸጥታ ችግር በመሸሽ በርካታ የአማራ ብሔር ተወላጆች ባህር ዳር ከተማ መግባታቸውን ተመልክተናል።
አሁን ብዙ ባባይ በረሃ በጫካ ሞቶ ይቀራለ። አይነ ስውር ደካማ አልመጣም። መንገድ ተዘግቶ ጉልበት ጉልበት ያለው በአራት ቀኑ በአምስት ቀኑ ይገባል። የተቀረ ደግሞ ጫካ ገብቷል። አሁን ያፈናቀለ ምንድን ነው? ሸኔና ልዩ ኃይል በአንድ ተደምሮ
በየቀኑ ቁጥራቸው ከ150 እስከ 200 የሚሆኑ ተፈናቃዮች ከምስራቅ ወለጋ ወደ አማራ ክልል እየገቡ መሆናቸውን የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ምክትል ኮሚሽነር ታገኘው አደመ ለቪኦኤ ተናግረዋል። ቁጥሩ እጅግ ብዙ የሆነ ተፈናቃይ በአባይ በረሃ በኩል እየገባ እንደሆነም ኮሚሽኑ ከተፈናቃዮች መረጃ እንዳገኘ ገልጸዋል።
በርከት ያለ ቁጥር ያለው ህዝብ ከምስራቅ ወለጋ አካባቢ ተፈናቅለን ነው በሚል እየገባ ያለ ህዝብ ምስራቅ ወለጋ ኪረሙ የሚባል ወረዳ አካባቢ ነው ተፈናቅለው እየመጡ ያሉት። ተፈናቃዮቹ እንደሚነግሩን አሁን ከበር ላይ እንዳያችሁትም ሰፋ ያለ ቁጥር ህዝብ እንደገና የመጣበት ሁኔታ ነው ያለው። እነሱ እንደሚነግሩንም ከሆነ ደግሞ አሁንም በመንገድ ላይ ያሉ ገና ወደ ክልሉ ያልገቡ በርካታ ቁጥር ያላቸው የአማራ ተወላጆች እየገቡ እንደሆነ ነው እየነገሩን ያለ ነው። መኪኖችን እያመቻቸን ለጊዜው ማቆያ የሚሆነው ወደ ዘመድ የሚጠጋውን ዘመድ ያለውን ወደ ዘመዱ ወደ ማህበረሰቡ ነው የምንሸኘው። እስከሚሄድበት ድረስ ግን ትራንስፖርት አዘጋጅተንለት እንዲሁም ቀለብ የአንድ ወር ቀለብ እንደ ክልል የምንችለውን ያህል ለማድረግ እየሰራን ነው እየተዘጋጀን ነው። እንግዲህ ችግሩ የከፋ ነው። እንደ ክልልም የክልሉ መንግስት ይሄን ጥረት እያደረገ ቢሆንም ከዚህም ባለፈ ግን ዜጎች መፈናቀል የለባቸውም እንላለንኛ። ዜጎች አገራቸው ነው። በአገራቸው መኖር የሚችሉበት መንገድ ከምንም በላይ ሰላም እንዲሰፍንና ባሉበት አካባቢ መንግስት ኃይል መንግስት የኦሮሚያ ክልል መንግስትም ያንን አካባቢ በትኩረት አይቶ ማህበረሰቡ ሁሉም ለቆ ተፈናቅሎ ሳይመጣ አንድ መፍትሄ ቢሰጥ የሚል ሀሳብ አለን።
የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በምዕራብ ኦሮሚያ ከጊዜ ወደ ጊዜ እየጨመረ ነው ያለውን የጸጥታ ችግር እያሳሰበው እንደሆነ ገልጸዋል። በኮሚሽኑ የምርመራና ክትትል ሪጂናል ዳይሬክተር አቶ ኢማድ አብዱልፈታ የሰመኮ ወደ ምስራቅ ወለጋ ማቅናት ባይችልም በስፍራው ስላለው ሁኔታ መረጃ እያሰባሰበ መሆኑን ተናግረዋል።
ጉዳዩን ጀነራሊ እንደ ክትትል እየተከታተልን ነው። ያው እዛ ቦታ ሰዎችን መላክ አይቻልም። እንደ ኮሚሽን ከርቀት ሆነን ማሰባሰብ የምንችላቸው መረጃዎችን እያሰባሰብን ነው። ያው መረጃዎችን በቤቱ መሰረት አንድ ላይ አድራጅተን ይፋ የምናደርገው ነው የሚሆነው። የእኛን ፖዚሽን ማለት ነው እየተፈጠሩ ያሉ ነገሮችን ክለዚህ በተቻለ መጠን እየተከታተልን ያለ ነው።
በምስራቅ ወለጋ ዞን የቀጠሉት በሲቪሎች ላይ የሚፈጸሙ ጥቃቶች እንዲቆሙና መንግስት በአካባቢው ሕግና ስርዓትን በማስከበር ሲቪሎችን ከሞት እንዲታደግ የተለያዩ የፖለቲካ ፓርቲዎች ጥሪ በማቅረብ ላይ ናቸው። ይሁን እንጂ በዞኑ ያለውን ሁኔታና እየተፈጸሙ ያሉ ጥቃቶችን በተመለከተ መንግስት ምንም አይነት አስተያየት ከመስጠት ተቆጥቧል። እኛም ስለ ጥቃቶቹ ከመንግስት አካላት ምላሽ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። ሆኖም የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ባለፈው ሰኞ ለጋዜጠኞች መግለጫ ሲሰጡ በተለይ በምስራቅ ወለጋ እየተከሰተ ላለው የሰላም ችግር መንግስት በሽብርተኝነት የፈረጃቸው ራሳቸው ሸኔ ያሉትን የኦሮሞ ነጻነት ጦር እንደሆነ የሚናገረውን ቡድን ታጣቂዎች ኮንነዋል።
ከዚሁ ጋር በተያያዘ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ዛሬ ባወጣው መግለጫ በኦሮሚያ ክልል የሚታየው የተለያዩ ቀውሶች ጫና ከፍተኛ የሰብአዊ እርዳታ ፍላጎት ማስከተሉን አስታውቋል። በምዕራብ ኦሮሚያ ወለጋ ከተማ የሚካሄደው ግጭት ሰላማዊ ዜጎችን እያፈናቀለ መተዳደሪያንና መሰረተ ልማቶችን እያወደመ መሆኑን አስታውቋል። አካባቢው ተደራሽ ባለመሆኑ የአዲስ ተፈናቃዮች ቁጥር በትክክል አልተረጋገጠም ያለው ኦቻ በአካባቢው በነበሩ ተፈናቃዮች ላይ ከፍተኛ የሆነ ጭማሪ እንደሚያስከትል ግን በመግለጫው ተመልክቷል። የአካባቢው ባለስልጣናት በምዕራብ ወለጋ ዞን ከ106,000 በላይና በሆሮ ጉድሩ ወለጋ 116,000 ተፈናቃዮች እንዳሉ ማረጋገጣቸውን የጠቀሰው ኦቻ የክልሉ መንግስት እየጨመረ የመጣውን የተፈናቃዮች ፍሰት ለማስተናገድ ተጨማሪ የተፈናቃዮች ቦታ በመቋቋም ላይ መሆኑን ገልጿል። ፍላጎቱ ከምላሽ ጥረቶች በላይ ናቸው ያለው ኦቻ በምዕራብ ወለጋ ዞን እርዳታ ከሚፈልጉ 19,000 አባወራዎች መካከል 1,100 የሚሆኑት እንዲሁም በምስራቅ ወለጋ ዞን ድጋፍ ከሚሹ 30,000 አባወራዎች መካከል 9,337 የሚሆኑት ብቻ መጠለያና ከምግብ ውጭ ያሉ ድጋፎች ማግኘታቸውን አመልክቷል። በተመሳሳይ በጉጂና በምዕራብ ጉጂ ዞኖች የሚስተዋሉ ግጭቶች የእርዳታ ፍሰቱን እያደናቀፉ እንደሚገኙም ገልጿል። በሌላ በኩል በኦሮሚያ ክልል በሲቪል ሰዎች ላይ እየደረሰ ያለው ግድያ፣ የአካል ጉዳትና መፈናቀል የፌዴራል መንግስቱን አፋጣኝ እርምጃና ተጨባጭ ዘላቂ መፍትሄ የሚሻ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል። ኮሚሽኑ ዛሬ ባወጣው መግለጫ በኦሮሚያ የተለያዩ አካባቢዎች ሲያደርግ የቆየውን ክትትል አብራርቷል። በሐምሌ ወር 2014 ዓ.ም እስከ ህዳር ወር 2015 ዓ.ም ድረስ በኦሮሚያ ክልል በተለያዩ አካባቢዎች የሚከሰቱ ግጭቶችና የሚደርሱ ጥቃቶችን በተጨማሪም በእነዚህ ሳቢያ የሚደርሱ የሰብአዊ መብት ጥሰቶችን ሲከታተል መቆየቱን ኮሚሽኑ አስታውሷል። የዛሬውን መግለጫ ይፋ እስካደረገበት ጊዜ ድረስም ክትትል ሲያደርግባቸው የቆዩ ከዚህ ቀደም ግጭት የተከሰተባቸው ወይም እየተከሰተባቸው ያሉ ተብለው የተመዘገቡ አካባቢዎችንም ዘርዝሯል። በኮሚሽኑ የተዘረዘሩት አካባቢዎች ምስራቅ ወለጋን ጨምሮ በተለያዩ 10 ዞኖች ውስጥ የሚገኙ የተለያዩ ወረዳዎችን ያካትታሉ። ከሐምሌ ወር 2014 ዓ.ም እስከ ህዳር ወር 2015 ዓ.ም ከላይ በተጠቀሱት አካባቢዎች ኮሚሽኑ ለማሰባሰብ በቻለው መረጃዎች መሰረት በታጣቂዎቹ ቡድኖች በተፈጸሙ ጥቃቶች በብዙ መቶዎች የሚገመቱ ሰዎች በአሰቃቂ ሁኔታ መገደላቸውንም አመልክቷል። ብዛታቸው የማይታወቅ ሰዎች ለአካል ጉዳት መዳረጋቸውን፣ በመቶ ሺዎች የሚቆጠሩ ሰዎች ደግሞ ከሚኖሩበት ቀዬ መፈናቀላቸውንም ጠቅሷል። በእነዚህ በተዘረዘሩት አካባቢዎች የመንግስት የጸጥታ ኃይሎች በመንግስት ራሳቸውን እንዲከላከሉ በሚል የታጠቁ የአካባቢው ነዋሪዎች ከሌሎች ክልሎች ጭምር የመጡና በተለምዶ በአካባቢው የአማራ ታጣቂዎች መሆናቸውን የሚናገሩ የታጠቁ ቡድኖች እንዲሁም የኦሮሞ ነጻነት ሰራዊት እንደሚንቀሳቀሱ ኢሰመኮ አመልክቷል። እነዚህ የታጠቁ ቡድኖችና የመንግስት የጸጥታ ኃይሎች በተለያዩ ወቅቶች እርስ በርሳቸው በሚያደርጓቸው ውጊያዎች እንዲሁም በሌላ ወቅት በተናጠል በሚያደርሷቸው ጥቃቶች በርካታ ሲቪል ሰዎች ለሞት፣ ለአካል ጉዳት፣ መፈናቀልና ንብረት ውድመት ተዳርገዋል ብሏል ኮሚሽኑ። ወደ ተከታዩ ዘገባ ስናልፍ ወደ ትግራይ ክልል ይሆናል የምንሄደው። በትግራይ ክልል በአክሱምና በአድዋ ከተሞች በጥቂት ቀናት ውስጥ የስልክ አገልግሎት እንደሚጀመር ኢትዮ ቴሌኮም አስታወቀ። ባለፈው ሳምንት በሙከራ ላይ የነበረው የሽረ ከተማ የስልክ ግንኙነትም በይፋ መጀመሩን የተቋሙ የሕዝብ ግንኙነት ኃላፊ አቶ መሳይ ውብሸት ለአሜሪካ ድምጽ ተናግረዋል። የአሜሪካ ድምጽ ያነጋገራቸው የሽረ ከተማ ነዋሪዎች የስልክ አገልግሎቱ በዚህ ሳምንት መጀመሩን ገልጸው የጥራት ችግር እንዳለበት ግን ተናግረዋል።
ባለፈው ሳምንት በሙከራ ላይ የነበረው የሽረ ከተማ የስልክ አገልግሎት በዚህ ሳምንት ሙሉ በሙሉ መጀመሩን የኢትዮ ቴሌኮም የሕዝብ ግንኙነት ኃላፊ አቶ መሳይ ውብሸት ለአሜሪካ ድምጽ ገልጿል። አገልግሎቱን ለማስጀመርም የተለያዩ ስራዎች መከናወናቸውን ተናግሯል።
ሽሬ ኦልሬዲ በቃ ኦልሞስት ሙሉ በሙሉ ጀምሯል። ሰው በደንብ እየተጠቀመ ነው። ባገኘናቸው ኃይል አማራጮች ሁሉ ተጠቅመን አሁን ሙሉ ማህበረሰቡ አገልግሎት ማግኘት ጀምሯል። ከእሁድ ጀምሮ በተለይ በዋናነት ያው የኦፕቲካል ፋይበሩን በተለይ ይሄ በመሬት ስር የትራንስሚሽን የምንጠቀምበትን የፋይበር ጥገና ስራን ያከናወን ነው። እንግዲህ ኦልሞስት ከ270 ኪሎ ሜትር በላይ የሆኑ ጥገና ተሰርቶ ኮር ሳይቱን የማገናኘት ስራን የተጠናቀቀው ማለት ነው። ያ ነው ዋና በዋናነት መልሶ ደግሞ ኃይል የመስጠትና ያሉ ጀኔሬተሮቻችንን ጠግነን በነዳጅ ኃይል እንዲያገኙ የማድረግና ስራ የማስጀመር ስራ ነው የተሰራው።
በሽረ ከተማ የስልክ አገልግሎቱ በዚህ ሳምንት መጀመሩን ቪኦኤ ከስፍራው ማረጋገጥ ችሏል። ሆኖም መስመሩ የጥራት ችግር እንዳለበት አስተያየት የሰጠችን የከተማዋ ነዋሪ ገልጻለች።
ሳምንት ሆኖታል ከጀመረ፣ ግን ብዙ አይሰራም፣ እየተቆራረጠ መብራት ስለሌለ ማለት ነው።
ተደዋወልሽ ከዘመዶችሽ ጋር ከጓደኞችሽ ጋር?
አዎ፣ ከጓደኞቼ ጋር አንዳንድ ቤተሰብ አግኝቻለሁ። ቅርብ ቤተሰቦቼ ግን መቀሌ ስለሆኑ አገኘኋቸውም ኔትወርክ ስለሌለ ማለት ነው።
እንደዛም ሆኖ የስልክ አገልግሎቱ መጀመር ከ2 ዓመት በላይ የተለያዩ ቤተሰቦችን መልሶ አገናኝቷል። ቢንያም የተባለ አስተያየት ሰጪ ከረዥም ጊዜ በኋላ በዚህ ሳምንት የቤተሰቦቹን ድምፅ መስማት መቻሉን ይናገራል።
ከስንት ጊዜ በኋላ ነው በስልክ ያገኘኋቸውና በጣም የተለየ ስሜት ነው የተሰማኝ። ከትላንት ወዲያ ነበረ ለመጀመሪያ ጊዜ ድምጻቸውን የሰማሁት። ከስንት ጊዜ በኋላ ስልኩ የተቆራረጠ ነበር። ከአንድ ደቂቃ እስከ 2 ደቂቃ ባለው ነው ያወራኋቸው፣ በመሀል የተቆራረጠ ስለነበር ማለት ነው። አሁንም በደንብ አልጠራም። በእርግጥ ግን ከቀን ወደ ቀን የተሻሻለ ነው። ከትላንት ወዲያ ጀምሮ እስከ ዛሬ የለውጥ አለው እና በጣም በሚገርም ሁኔታ ነው ደስታዬን የገለጽኩላቸው። ኦልሞስት ለ2 ዓመት አካባቢ ጨለማ ውስጥ ነው በቃ የነበሩት እነዚህ ቤተሰቦች ማለት ነው፣ እንደ ማንኛውም የትግራይ ተወላጅ ማለት ነው። እና ስለዚህ እኔ ወይ በድምፅ ሰማችኋለሁ ብዬ አስቤ አላውቅም። በቃ የሆነ ነገር ይፈጠራል። በቃ ኦልሞስት የተወሰኑ እንኳን ካገኘሁ በሚል ነበረ እኔ ሳስብ የነበረው፣ በቃ ተስፋ ቆርጬ በሚል ማለት ምክንያቱ የነበረው ሁኔታ ሁላችን የምናውቀው ነው። በጣም ከባድ ነው። ለሰው ልጅ የማትመኘው ነገር ነው የደረሰው። እና ስለዚህ ደርሷል። ይሄ ደግሞ በህይወት ታገኛቸዋለህ ብለህ አታስብም። እና እኔም እንደዛ ነበር የተሰማኝ። ድምጻቸው ስሰማ ግን በጣም ከባድ ስሜት ነበር የተሰማኝ። እኔ ማምን ሁላ እስኪያቅተኝ ድረስ እና በእርግጥ አንዳንድ ዘመዶቻችን በህይወት ያልተገኙ አሉ፣ ግን አብዛኛዎቹ ቤተሰቦች የቅርብ የሚባሉትን ግን ስላገኘኋቸው በጣም ጥሩ ስሜት ነው የተሰማኝ።
ኢትዮ ቴሌኮም በአድዋና አክሱም ከተሞችም አገልግሎቱን ለማስጀመር ጋር እየሰራ መሆኑን አቶ መሳይ ውብሸት ገልጿል። ለሙከራ በተለቀቀው የስልክ አገልግሎት ከቤተሰቦቹ ጋር እንደተገናኘ ቴዎድሮስ ኃይለ የተባለ የአክሱም ተወላጅ ለአሜሪካ ድምጽ ገልጿል።
እንዳጋጣሚው ነው ትናንት በማህበራዊ ሚዲያ ላይ አክሱም ስልክ እንደሰራ ሲወራ ነበርና አመሻሻ አካባቢ በተደጋጋሚ ጊዜ ስልክ ደውል ነበር። እንዳጋጣሚው ነው ሊሰራልኝ አልቻለም። ለሊት 9 ሰዓት ግን አንድ ስልክ ተደወለ። ያን የተደወለ ስልክ አነሳሁት። እንዳጋጣሚ የወላጅ አባቴ ድምጽ ነው የሰማሁት እና በሰማሁበት ሰዓት እጅግ በጣም የተለየ ስሜትና ደስታን የፈጠረልኝ። ከዛ እንዳጋጣሚ ሆኖ ደግሞ ስጋት ነበረኝ ነው ወላጅ አባቴ በእድሜም የሚባል ጸጋ ነው። ከዛ ደግሞ መድኃኒት አልነበረውም እና መድኃኒት ሳይኖር 2 ዓመት ሙሉ በመከራና ችግር ውስጥ ሆነ አገኘዋለሁ ብዬ አስቤም አልነበረም። እንዳጋጣሚ ሆኖ የአባቴን ድምፅ ስለሰማሁ በጣም ደስ ብሎኛል። ከዛ በመቀጠል የወላጅ እናቴና የእህቶቼ ድምፅ ሰምቻለሁ ማለት ነው።
አቶ መሳይ ውብሸት ተቋማቸው መላውን የትግራይ ክልል በስልክ መልሶ ለማገናኘት እየሰራ እንደሆነ ተናግረው ሂደቱ መቼ እንደሚጠናቀቅ ግን አልተናገሩም። በስራው ቅድሚያ የተሰጠው ለድምፅ አገልግሎት እንደሆነም አቶ መሳይ ገልጿል። በክልሉ የኢንተርኔት አገልግሎት መቼ እንደሚጀመር ተጠይቀው የኤሌክትሪክ ኃይል አቅርቦቱ አስተማማኝ ሲሆን የሚታይ ይሆናል የሚል ምላሽ ሰጥቷል። የኢትዮጵያ ኤሌክትሪክ ኃይል በበኩሉ ለሽረና አካባቢው ኃይል ለማቅረብ የማስተላለፊያ መስመሮች ጥገና እያከናወነ መሆኑን ባለፈው ሳምንት ገልጾ ነበር። በትናንትናው ዕለት ደግሞ የመቀለ ከተማን ከብሔራዊው የኤሌክትሪክ ኃይል መቆጣጠሪያ ማዕከል ጋር ማገናኘቱን አስታውቋል። ከተማዋ ከብሔራዊው የኃይል ቋት የኤሌክትሪክ ኃይል እንደምታገኝም ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባ ነው የምናልፈው። ከህዳር 4-6 የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ በዋሽንግተን ዲሲ ይካሄዳል። ይህን ጉባኤ በተመለከተ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ እና የብሔራዊ ደህንነት ምክር ቤት የአፍሪካ ጉዳዮች ከፍተኛ ዳይሬክተር ጁድ ዴርሞንት ዛሬ በበይነ መረብ አማካኝነት ለጋዜጠኞች መግለጫ ሰጥተዋል። ይህን መግለጫ የተከታተለው ዘጋቢያችን ኬኔዲ አባተ አጭር ማብራሪያ ሊሰጠን በቀጥታ መስመር ላይ ይገኛል። ኬኔዲ እንደምን አመሸ?
ደህና። እንዴት አረፈሽ? ትንሽ እናንተ ጋር ረፋድ ስለሆነ።
ትክክል ነው። እኛ ጋር ገና ምሳ ሰዓት አለፍ ማለቱ ነው። እንግዲህ መግለጫውን ተከታትለሃል እና እስኪ በመግለጫው ላይ የተነሱት አንዳንድ ነጥቦች ምንድን ናቸው?
መልካም ስመኞች፣ እንግዲህ የጠቀስሻቸው 2 የዩናይትድ ስቴትስ ከፍተኛ ባለስልጣናት ማለትም የአፍሪካ ጉዳዮች ረዳት ሚኒስትሯ ሞሊፊ እና ከፍተኛ ዳይሬክተሩ ዴቨርሞን ከመጪው የአፍሪካ አሜሪካ የመሪዎች ጉባኤ ጋር በተያያዘ መሰጡት ማብራሪያ ጉባኤው ዩናይትድ ስቴትስ ለአፍሪካ አህጉር የሰጠችውን አዲስ ትኩረት የሚያንጸባርቅ በተለያዩ ዘርፎችም ሁለቱ አካላት ያላቸውን ግንኙነት የሚያጠናክር እንደሆነ ነው የገለጹት። ዓለም በቀጣይነት በሚኖራት ጉዞ ላይ እንዲሁም በተለያዩ ዓለም አቀፍ ጉዳዮች ላይ አፍሪካ ትልቅ የመወሰን አቅም እንዳላት የዓለም ቀጣይ ዕጣ ፈንታ ላይ ከፍተኛ ድርሻ እንዳላትን ነው የተናገሩት። በመሆኑም ድምጿን በዚሁ ልክ የአፍሪካ ድምጽ ማለት ነው ጎልቶ መሰማት እንዳለበት ዩናይትድ ስቴትስ እንደምታምን በአጽንኦት ነው የገለጹት ሁለቱ ባለስልጣናት። በመሆኑም ከህዳር 4-6 ለሶስት ቀናት በሚኖረው የዲሲ ጉባኤ ላይ አንገብጋቢ በሆኑ እንደ ወረርሽኝ፣ የአየር ንብረት ለውጥ፣ የሩሲያ ዩክሬን ጦርነት፣ ሰላምና ጸጥታ፣ ንግድና ኢንቨስትመንት፣ የምግብ ዋስትና እና መሰል ዓለም አቀፍና የሁለትዮሽ ጉዳዮች ላይ በሰፊው ውይይት ይደረጋል ብለዋል። ዩናይትድ ስቴትስ ከአፍሪካ ጋር የምታደርገው ግንኙነት የአፍሪካ ተጠቃሚነት አነስተኛ እንደሆነ የሚነሱ ሀሳቦችን በመጥቀስ ከጋዜጠኞች ለተነሳላቸው ጥያቄ በሰጡት ምላሽም አሜሪካ ከአፍሪካ ጋር በምታደርገው ግንኙነት በጋራ ጥቅም ላይ የተመሰረተ መሆኑን ገልጸው አፍሪካ ከዚህ በኋላ የሀያላን ሀገራት የሽኩቻ ዓላማቸውን የማስፈጸሚያ ሜዳ መሆን እንደሌለባት ዩናይትድ ስቴትስ ታምናለች በማለትም ረዳት ሚኒስትሯ ሞሊፊ ተናግረዋል። ስመኝሽ፣
እንግዲህ ቀደም ሲል እንዳልከው የአፍሪካ መሪዎች ለሶስት ቀናት እዚህ ዋሽንግተን ዲሲ ይቆያሉ እና በዚህ ጉባኤ ላይ እንዲሳተፉ የተጋበዙት የአፍሪካ ሀገራት የትኞቹ እንደሆኑ ታውቋል?
አዎ ታውቋል። ስመኝሽ፣ የብሔራዊ ደህንነት ምክር ቤት የአፍሪካ ጉዳዮች ከፍተኛ ዳይሬክተሩ ጁዲ ዴቨርሞን በሰጡት ማብራሪያ ፕሬዚደንት ባይደን ኢትዮጵያን ጨምሮ ለጉባኤው 49 የአፍሪካ ሀገራትን መጋበዛቸውን ገልጸዋል። የአፍሪካ ህብረት ኮሚሽን፣ የሲቪል ማህበራት፣ የቢዝነስ መሪዎች፣ ወጣቶች፣ ዳያስፖራዎች እና ሌሎች በተለያዩ ዘርፎች የተሰማሩ አካላትን እንደሚሳተፉ ነው ያነሱት። በጉባኤው ላይ እንዲታደሙ ያልተጋበዙ ሀገራት ደግሞ ከኢዲሞክራሲያዊ ወይም ከኢትዮጵያ መንግስታዊ ሂደት ጋር በተያያዘ ለውጥ የመንግስት ለውጥ ያደረጉ የአፍሪካ ሀገራት መሆናቸውን ነው የተናገሩት። እነሱም ማሊ፣ ሱዳን፣ ጊኒ እና ቡርኪና ፋሶ ናቸው ብለዋል። እነዚህ ሀገራት እንግዲህ በአፍሪካ ህብረትም ኢዲሞክራሲያዊ የመንግስት ለውጥ አድርገዋል ተብሎ የታገዱ ናቸው። በተጨማሪም ከዩናይትድ ስቴትስ ጋር ዲፕሎማሲያዊ ግንኙነት የሌላቸው ያሏቸው እንደ ኤርትራ ያሉትም አልተጋበዙም ብለዋል። እንደ ኢትዮጵያና ግብጽ ያሉ በሰብአዊ መብት ጥሰት ስማቸው የሚነሳ ሀገራት እንዴት ተጋበዙ በሚል ከጋዜጠኞች ጥያቄ ተነስቶላቸው ነበር። ለዚህም በሰጡት ምላሽ የሚጋበዙ ሀገራትን በመምረጥ ሂደት ላይ ከአፍሪካ ህብረት ጋር ሰፊ ምክክር መደረጉንና በተቻለ መጠን ሁሉን አካታች እንዲሁም ሁሉም ሀገራት ሊሳተፉ በሚችሉበት መልኩ ውይይት ተደርጎ መወሰኑን ያብራሩት ከግብዣው ጋር በተያያዙ የሚቀርቡት ትችቶችም እንደሚቀበሉ፣ ነገር ግን ጉባኤው ውስንነቶች አሉባቸው ከተባሉ ሀገራትም ጋር ችግሮችን በመቅረፍ መወያየት የምንችልበትን እድል የሚፈጥር ነው ብለዋል። ካልተጋበዙ የአፍሪካ ሀገራትም ጋር ቢሆን ቅድም ከጠቀስኳቸው ማለት ነው ዲሞክራሲያዊ ስርዓትን እንዲመልሱ በተለያዩ መንገዶች ውይይቶችና ግንኙነቶች መደረጋቸውን እንደሚቀጥሉ በዚሁ ማብራሪያቸው ላይ ገልጸዋል። ትመኝሽ
እንግዲህ ከህዳር 4-6 በዚህ በዋሽንግተን ዲሲ የሚካሄደው ጉባኤ ሲጀመር ከዚህ ሆነን የተለያዩ ዘገባዎችን ማድረሳችንን እንቀጥላለን። ኬኔዲ ስለሰጠህን ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ።
አድማጮች ተከታዩ ዘገባ ደግሞ ወደ ሶማሊያ ነው የሚወስደን። የሶማሊያ ፕሬዝዳንት ሀሰን ሼክ መሐመድ የአካባቢ ሚሊሺያዎች የአልሻባብ ሚሊሺያዎችን ስትራቴጂክ ከሆነችው ከተማ ማስለቀቃቸውን አስታውቀዋል። በመካከለኛው ሸበሌ ግዛት የምትገኘው አዳን ያበል እንደ አውሮፓውያን አቆጣጠር በ2016 ጀምሮ የእስላማዊ ቡድኑ ይዞታ ሆና ቆይታለች። ተንታኞች የከተማይቱ መያዝ ለአሸባሪው ቡድን አልሻባብ ትልቅ ሽንፈት መሆኑን ሲገልጹ ለሶማሊያ መንግስት ኃይሎችም በቅርብ አከታትለው ካስመዘገቧቸው ድሎች የቅርብ ጊዜው መሆኑን ይናገራሉ። አህመድ መሐመድ ከሶማሊያ ዋና ከተማ ሞቃዲሾ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
የሶማሊያ ፕሬዝደንት ሀሰን ሼክ መሐሙድ የሶማሊያ ወታደሮችና የማህበረሰቡ መከላከያ ኃይሎች የሚል መጠሪያ የተሰጣቸው ሚሊሻዎች የአዳን ያባል ከተማን ያለምንም ውጊያ ከአልሸባብ ይዞታ ማስለቀቃቸውን ተናግረዋል።
የአገሪቱ ኃይሎች አዳን ያባል ከተማ ውስጥ ናቸው። ሶማሊያውያን እየተጠሩ የሚንገላቱበት ቦታ ነበረ። የአልሸባብ ኃይሎች ቦታውን ለቀው ሂደዋል። ለመከላከል እንኳን ሞክሩ።
የደህንነት ተንታኞች የአዳን ያባል መያዝ የሶማሊያ መንግስት ድል ብቻ ሳይሆን የመንግስት ኃይሎችና የጎሳ ሚሊሻዎች የጋራ ትብብር እየሰራ ስለመሆኑ ማረጋገጫ ነው ብለዋል። በምስራቅ አፍሪካ ምርምር የሚያካሂደው የሰሃን ምርምር ተቋም የደህንነትና የፖሊሲ ሊቀመንበር ማት ብራይደን ይህንን ያስረዳሉ።
The capture of Adan Yabal by government forces and allied militias is extremely important.
የአዳና ያባል ከተማ በመንግስትና አጋር ኃይሎች መያዝ ትልቅ ጠቀሜታ አለው። በአንድ በኩል አልሸባብ ከአምስት ዓመታት በላይ ተቆጣጥሮት የቆየው ጠንካራ ይዞታው ስለሆነ እንደዚህ ያለው ቦታ መያዙ ወሳኝነት አለው። እንዲሁም ደግሞ የመንግስት ኃይሎች፣ የልዩ ኃይሎች፣ የሶማሊያ ደህንነት ተቋምና የማአዊስ ላይ ወይንም የማህበረሰብ መከላከያ ኃይሎች ቅንጅት በሂራን ግዛት ብቻ ሳይሆን በመካከለኛው ሸበሌም እየሰራ ነው።
የሶማሊያ መንግስት የራሳቸው አካሄድ ካላቸው የማአዊ ስሌይ ሚሊሻዎች ጋር በመሆን ከአንድ ወር በኋላ በመካከለኛው የሸበሌ ግዛት ሌላ ወታደራዊ እንቅስቃሴ ከማድረጋቸው በፊት ባለፈው ሐምሌ ጋላዱድ ግዛት ውስጥ ከአልሸባብ ጋር ገጥመዋል። ብራይደን የአልሸባብ ይዞታዎችን አስለቅቆ መያዝ ማለት ይህ ከአልቃይዳ ጋር ግንኙነት ያለው አማጺ ቡድን በእርግጥም ሊሸነፍ የሚችል መሆኑን ለሶማሊያውያንና ለዓለም አቀፍ ቡድን የልብ ልብ የሚሰጥ ድል ነው ይላሉ። ይሁን እንጂ የተሟላ ድል የሚሆነው ከቡድኑ የተለቀቁ ይዞታዎችን በዘላቂነት ይዞ መቆየትና የአካባቢ አስተዳደሮችን መመስረት መቻል መሆኑን በመግለጽ ያስጠነቅቃሉ።
መንግስት
ይዞታዎችን ይዞ መቆየት አይችልም የሚለው ስጋት በእርግጥ አለ። አዳን ያባል ተመልሶ የተያዘው ለመጀመሪያ ጊዜ አይደለም። እንደ አውሮፓውያን አቆጣጠር በ2016 በአሚሶንና በሶማሊያ ደህንነት ኃይሎች ተለቆ ነበር። አሁን ግን ከተማው የተያዘው የሶማሊያ ደህንነት ኃይሎች ከማአወስ ላይ ኃይሎች ጋር በመሆን ነው። ስለዚህ ይሄ ወቅት ካለፈው የተለየ እንደሆነ ተስፋ እናደርጋለን። ፈተናው መንግስት ቦታውን ይዞ የሚቆይ ኃይልን አስቀድሞ አለማቀዱ ነው።
የአካባቢው የደህንነት ተንታኝ የሆኑት ሰሚራ ጌድ ተመሳሳይ ሐሳብ አላቸው። አልሸባብ የለቀቃቸውን ከተሞች መልሶ የመያዝ ችሎታ የነበረው መሆኑን ያስታውሳሉ። አልሸባብ ከአዳን ከተማ ለቆ የወጣው የሶማሊያ ኃይሎች በአካባቢው ከመድረሳቸው በሁለተኛው ቀን ነው። ጌድ ይህ ስልት አልሸባብ ለሌሎች ጥቃቶች ኃይሉን ለመቆጠብ የሚያደርገው ዘዴ ሊሆን ይችላል ይላሉ።
የአልሸባብ ከከተማው ለቆ የመውጣት ስትራቴጂ ከዚህ በፊት የማአዊስሌ ኃይሎችን ከገጠመበትና በሂራን በመካከለኛው ሸበሌና ጋልጋዱድ ካደረገው የተለየ ነው። የሶማሊያ ኃይሎች ሳይገጥሟቸው የያዙትን አካባቢ ለቀው ሲወጡ ካየናቸው ጥቂት አካባቢዎች ይሄኛው አንዱ ነው። ለኔ ከዚህ በፊት ከነበረው ጊዜ በተለይ ኃይላቸውን እየቆጠቡ ይመስለኛል።
የሶማሊያ ፕሬዝደንት መሐሙድ ትናንት ማክሰኞ በሰጡት መግለጫ እንደ ጁላባንድና ደቡብ ምዕራብ ክፍለ ግዛት ያሉት ሌሎች የክልል መንግስታት በአልሸባብ ላይ ሌሎች ጥቃቶችን ለመክፈት በዝግጅት ላይ ናቸው ብለዋል። የሶማሊያ መንግስት የአልሸባብን ገንዘብ ምንጮች ኢላማ ያደረገ ሲሆን ባለፈው ወር ከቡድኑ ጋር ግንኙነት አላቸው ያላቸውን 13 የባንክ መዝገቦች ወይም አካውንቶች መዝጋቱን አስታውቋል። በአልሸባብ ላይ የሪዮት ዓለም ቅስቀሳ ዘመቻ መክፈቱን ጠቅሶ የአልሸባብን ጽንፈኛ ትረካዎችን የሚቃወሙ የሃይማኖት መሪዎችን ድጋፍ እያገኘ መምጣቱንም የሶማሊያ መንግስት ጨምሮ ማመልከቱ ተዘግቧል።
እያዳመጣችሁት ያላችሁት እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። በተከታይ ዘገባችን ስናልፍ በኢትዮጵያ ውስጥ የሚነሱ ግጭቶችና ማንነትን መሰረት ያደረጉ ጥቃቶች ከህገ መንግስቱ የሚመነጩና ከፖለቲካ ቁርጠኝነት ማነስ የሚመጡ ናቸው ሲሉ አንድ የሐዋሳ ዩኒቨርሲቲ የህግ መምህር ለአሜሪካ ድምጽ ተናግረዋል። በእሳቸው ሀሳብ የማይስማሙት ሌላው የዚህ ዩኒቨርሲቲ መምህር ደግሞ ህገ መንግስቱ ያለበት የአፈጻጸም ችግር እንጂ የሁሉም ችግሮች መነሻ ነው ማለት አይቻልም ብለዋል። በተለያዩ አስተያየቶች የሚሰነዘሩበት ይህ የኢትዮጵያ ህገ መንግስት የጸደቀበት ቀን የብሔር ብሔረሰቦች ቀን በሚል በአዋሳ ከተማ ለ17ኛ ጊዜ ይከበራል። ዮናታን ዘብዲዮስ ምሁራኑንም ያነጋገረው በዚሁ በሐዋሳ ከተማ ነው።
አሁን በስራ ላይ ያለው የኢትዮጵያ ህገ መንግስት አዎንታውና አሉታዊ አስተያየቶች ማስከተል የጀመረው ከጸደቀበት ሂደት አንስቶ ነበር። በተለይ በአንዳንድ አንቀጾቹ ሐሳብ የማይስማሙ የህብረተሰብ ክፍሎች ታዲያ አሁን በአገሪቱ እየታየ ላሉ ግጭቶችና ሌሎች ችግሮችም ይህኑ ህገ መንግስት ተጠያቂ ያደርጋሉ። በሐዋሳ ዩኒቨርሲቲ የህግ መምህር ይርጋለም ገረሙ እንደዚህ አይነት አስተያየቶችን ይጋራሉ። በተለያዩ አካባቢዎች የሚነሱ ግጭቶችና ማንነትን መሰረት ያደረጉ ጥቃቶች እንደዚሁም ግድያዎችና ማፈናቀሎች ከህገ መንግስቱ የሚመነጩ ናቸው ሲሉ ተናግሯል።
መንግስቱ የተዋቀረበት መንገድ በብሔር ነው። የብሔሩ ሰው ከራሱ ውጪ ሌላው ሊመራው አይችልም። መታታየውም ምንድነው የተደረገ ያለው ፌዴራል መንግስቱ ሊቆጣጠራቸው በማይችልባቸው መንገድ ነው ህገ መንግስቱ ዲዛይን የተደረገው። በፈለጋችሁበት ቀን አገር ጥላችሁ መውጣት ትችላላችሁ። የተወሰነ ፕሮሲጀር ብቻ ትከተላለ። ከዛ ራስን ችላ አገር ትሆናለ ይልሃል። ክልል ትሆናለ። ከዛ በኋላ አገር ትሆናለ እንደፈለክ ብሎ ይሰጣል። ያንን መብት ኤክሰርሳይዝ የማድረግ ፍላጎት አለ። አንዱ ያ ነበር ቤዙ። ሁለተኛው ደግሞ የፖለቲካ ቁርጠኝነት ማጣት ነው። ሀገር ለማስቀጠል፣ ሀገርን ለማዳን፣ ሀገርን ከችግር ውስጥ ለማውጣት የተነሳሽነት ችግር አለ ብዬ ነው የማምነው። እያየን ያለነው እልቂት፣ እያየን ያለነው ሞት የዚህ ህገ መንግስት ውጤት ነው። ስለዚህ በየቀኑ እየገደለህ ያለ እየሞስክበት ያለው ምክንያት ለሚሆን የሚሆነህን ህገ መንግስት በጉያ ታቀፈህ እየተንከባከብኩ ልትኖር አትችልም።
በዩኒቨርሲቲው የህግ መምህርና የዩኒቨርሲቲው የዓለም አቀፍ ግንኙነት ዳይሬክተር ዮሐናን ወካሞ በበኩላቸው ህገ መንግስቱ የብሔር ብሔረሰቦችን መብት አስከብሯል ብሏል። ህገ መንግስቱ የችግሮች መነሻ ነው ማለት አይቻልም ሲሉ ተናግሯል።
አሁን ለተፈጠሩት ጉዳዮች እኔ እንደ የተለያዩ ፋክተሮች አሉ። አንዱ ብዛይነትን በሚገባ አለማስተዳደራችን፣ እንደዚሁም በህገ መንግስቱ የተቀመጠውን አፈጻጸም ችግር ሊሆን ይችላል። ግን ህገ መንግስቱ በራሱ ለዚህ ጉዳይ አሁን አገራችን ውስጥ አንዳንድ ነገሮች ለሚነሱት ዋና ምክንያት ነው ብዬ አልወስድም። እንደውም ጥሩ ነገሮችን ይዟል።
በሰሜን ኢትዮጵያና በምዕራብ ኦሮሚያ እንደዚሁም በመሳቅና በደቡብ ኢትዮጵያ አካባቢ ያለው ቀውስ መሰረቱ አክራካሪ አንቀጾችን ያዘው የህገ መንግስት ነው የሚሉት አቶ ይርጋለም ጉዳዩን የከፋ የሚያደርገው ደግሞ በዜጎች ላይ የሚደርሰውን ችግር የሚፈታ የፖለቲካ ቁርጠኝነት አለመኖሩ ነው ስለ ተናግሯል።
አንኛ ሲስተሙን እየመሩ ያሉት አንድ ቡድን ሆኖ ግን ሶስት አይነት ተሳቢ ባላቸው ሰዎች ነው ብዬ ነው ማስበው። አንደኛው ግሩፕ አንደኛው ቡድን ብሔርን መሰረት አድርጎ ዘርን መሰረት አድርጎ ሰፈሩን መሰረት አድርጎ ስልጣን ይዟል፣ ጥቅማ ጥቅም አግኝቷል፣ የተሻለ ኦፖርቹኒቲ አለኝ ብሎ ያስባል። ስለዚህ እነኝን በሙሉ ማጣት አይፈልግም። ምክንያቱም ካለው እውቀት ካለው የስምርት ዝግጅት ካለው አቅም በላይ የብሔር ድጋፍ የብሔር እይታው የብሔር አተያዩ ይበልጣል፣ የተሻለ ቦታ ሰጥቶታል። ያንን ማጣት የማይፈልግ አንድ ቡድን አለ። ሁለተኛው እዚህ ውስጥ ደግሞ ያለው በእነኚህ ቡድኖች ውስጥ በሚፈሰስ ውስጥ ራሱን ማኖር የሚችል ለምሳሌ ይህንን በዓል በማዘጋጀት በመምራት በመስራት ውስጥ የሚወጣ ከፍተኛ ገንዘብ አለ። በዛ ገንዘብ ፍሰትና በዛ ውስጥ መኖር የለመደ ወይም ደግሞ እየኖር ያለ አካል አለ። ሶስተኛው ደግሞ ችግሩን ተረድቶ ችግሩን ለመፍታት ዝግጁ ያልሆነ አካል አለ።
አቶ ዮሐናን በዚህ ሀሳብ አይስማሙም። ህገ መንግስቱ በራሱ ችግር አይደለም በማለትም ተናግሯል። የአተገባበር ችግር መኖሩን ግን ጠቅሰዋል።
ህገ መንግስቱ በጣም ጥሩ ልምድ ተወስዶበት ጥሩ ሀሳቦች ህገ መንግስቱን ብናይ ከግለሰብ እስከ ቡድን መብት ዓለም አቀፍ ህጎችን ሁሉ ያካተተ ህገ መንግስት ነው። አንዳንድ ዲቤተብል ክርክር ውስጥ የሚያስገቡ ጉዳዮች አሉ። ለምሳሌ መገንጠል መብት ክርክር ውስጥ እንደ ማንም ስኮላር እንትንላለን እንከራከራለን።
አቶ ይድጋልም በኢትዮጵያ ውስጥ ያሉ ችግሮች ያልተፈቱትም ኃላፊነት የሚወስድ በመጥፋቱና የተለያዩ ተዋናዮች በመኖራቸው ነው ብሏል።
ጽንፍ ይዘህ ኢትዮጵያ የሚለውን የአንድነት ኃይሉን አህዳዊ እያልክ እየተቸህ በዚህ በኩል ያለውን ደግሞ ራሱን የብሔር ብሔረሰቦች ጠባቂ አድርጎ የሚያይ አካል እስካለ ድረስ እነኚህ ችግሮች መፈታት አይችሉም። ባለፉት ጊዜዎች ውስጥ ይህ ህገ መንግስት የፈጠረልን እልቂት፣ የሰዎች መሞት፣ በጣም ከፍ ካለ ደግሞ የድህነት እኩልነት ነው የፈጠረልን።
በኢትዮጵያ ህገ መንግስት የተወሰኑ አንቀጾች ላይ ጥያቄ የሚያነሱት አንዳንድ ከፍተኛ የመንግስት ባለስልጣናትም ጭምር ነው። የህገ መንግስቱ የተወሰኑ አንቀጾች መሻሻል ሁሉንም ባይሆንም አንዳንድ ችግሮችን ይፈታል ብለው እንደሚያምኑ አቶ ይርጋለም ይናገራሉ።
ሁሉንም ነገር በአንድ ጊዜ መለወጥ አትችልም። ምክንያቱም እንደነገርኩ ችግሩ ሁሉ የመነጨው ከህገ መንግስቱ ብቻ አይደለም፣ ከፖለቲካ ቁርጠኝነት ማነስም፣ ከፖለቲካ ችግር፣ በፖለቲካ ፓርቲዎች ውስጥ ያለው የእርስ በራስ መከፋፈልና መገፋፋት፣ ይሄ የፖለቲካ ኢላይቱ የምትለው የፈጠረው ችግር ነው። ስለዚህ በሁለቱም በኩል ያለው ችግር ጎን ለጎን የተሻሻለ የተስተካከለ ሲመጣ ነው መጨረሻ ላይ መስመር የሚይዘውና ማህበረሰቡ በሰላም ገብቶ መውጣት የሚችለው በሰላም መኖር የሚችለው እንደ ወደ ቀደመ ህይወቱ መመለስ የሚችለው።
አቶ ዮሐናን ግን በዚህ ጉዳይ ላይ ልዩነት እንዳላቸው ገልጿል።
የህገ መንግስት ማለት በሀገሪቷ ውስጥ ካሉ ዋና ዘ ሱፕሪም ከፍተኛው ህግ ነው። በቀላሉ የሚሻሻል አይደለም። ግን ህገ መንግስት አይሻሻልም ማለት አይደለም። እንደዛ ማለት ብዙ ሂደቶች አሉት።
ይኸው ህገ መንግስቱ የጸደቀበት ቀን የብሔር ብሔረሰቦች ቀን በሚል በሲዳማ ክልል ሐዋሳ ከተማ ነገ ህዳር 19 ለ17ኛ ጊዜ ለማክበር ዝግጅት ተደርጓል። በሐዋሳ ዩኒቨርሲቲ የህግ መምህር ይርጋለም ገረሙ የበዓሉን መከበር በአዎንታዊ መንገድ እንደማይመለከቱት ይናገራሉ።
ይህ በዓል ያስጀመረው ወይም የህግ መንግስቱ የተረቀቀበት መንገድ ይሄ የጎሳ ወይም የብሔር ፖለቲካ ሊሰራ እንደማይችል፣ አገርን በአንድነት አስሮ ማኖር እንደማይችል አይተነዋል። የህገ መንግስቱን መሰረት አድርጎ ህገ መንግስቱ የተመሰረተበትን ይዘት ይዞ ነው የሁሉ እልቂት የሁሉ ሞት የሁሉ ችግር የተፈጠረ ያለ።
በዩኒቨርሲቲው የህግ መምህርና የዓለም አቀፍ ግንኙነት ዲሬክተር አቶ ዮሐናን ዮካሞ በበኩላቸው ዕለቱ የብሔር ብሔረሰቦችን መብት ያረጋገጠ በመሆኑ የበዓሉን መከበር በአዎንታዊ መልኩ እንደሚመለከቱ ነው የተናገሩት።
ብዝሃነቱ ይሄ በተለይ ህብረ ብሔራዊ አንድነቱን በጠበቀ መልኩ ሀገራዊ አንድነቱን በጠበቀ መልኩ አድሬስ ማድረግ ያስፈልጋል። ለዛም የተካሄደበት ሂደት አለ።
አሁን ያለው የኢትዮጵያ ህገ መንግስት የተረቀቀው በ1985 ዓ.ም ሲሆን ስራ ላይ የዋለው ደግሞ በ1987 ዓ.ም ነበር። ህገ መንግስቱ የጸደቀበትን የብሔር ብሔረሰቦችን ቀን ለማክበር የበርካታ አካባቢዎች ተወካዮች እዚህ ሐዋሳ ገብተዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳ።
አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብሮኝ በቆየው በቅንብር ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራም እንጠብቃችኋለን። ለዛሬ ሰላም፣ ደህና ደሩ። Thank you.